የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ሽልማት መቀዳጀታቸው ይፋ ተደረገ። በሌላ በኩል ደግሞ በትግራይ ክልል ተፈጽሟል የተባለውን የሰብአዊ መብቶች ጥሰት ከማጣራቱ ሂደት የኢትዮጵያ ሰብአዊ መብቶች ኮሚሽንና የኮሚሽነሩን ተሳትፎ አጥብቀው እንደሚቃወሙ የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ጠየቁ። ኮሚሽኑ ገለልተኛ ነጻና ሀቀኛ ስራ እያከናወነ ለመሆኑ የተመሰከረለት እንደሆነ ደግሞ ምክትል ዋና ኮሚሽነር ራኬብ መሰለ ለቪኦኤ ገልጸዋል። መልስካቸው አመሃ ዝርዝራለሁ።
የጀርመን አፍሪካ ፋውንዴሽን ይፋ ያደረገው መግለጫ ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር ላደረጉት የህይወት ዘመን አስተዋጽኦ የጀርመን አፍሪካ የ2021 ሽልማት መሸለማቸውን አብስሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው የደስታ መግለጫውም የሽልማቱን እጩዎች የሚያወዳድረው ኮሚቴ ዶክተር ዳንኤል በቀለን ለዚህ በጀርመን ሀገር ከፍተኛ ለሆነው ሽልማት ሲመርጣቸው በሙሉ ድምፅ እንደሆነ ይገልጻል። አክሎም ሽልማቱ ዋና ኮሚሽነሩ በኢትዮጵያ የሰብአዊ መብቶች እንዲሰፍን ለሚደረገው ጥረት ላበረከቱት የህይወት ዘመን አስተዋጽኦ እውቅና የሚሰጥ እንደሆነ አሳውቋል። ዶክተር ዳንኤል በቀለ ያከናወኗቸው ተግባራት በእርግጥ ለዚህ ሽልማት ያበቋቸዋል ተብሎ ይታመናል ለሚለው የቪኦኤ ጥያቄም የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ራኬብ መሰለ መልስ ሰጥተዋል።
በጣም አሳማኝ ነው ብለን እንላለን። ያው እንግዲህ እንደሚታወቀው ከሶስት ዓመት ወዲህ የተጀመረው ለውጥን አስመልክቶ በፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት እንችላለን። ዋናው የጀመረው እንግዲህ የተቋሙን ማቋቋሚያ አዋጅ በማሻሻል ነው። ሲሻሻል በዘላቂነት ተቋሙ ጠንካራ ሆኖ እንዲቆይ ያደረጉ ለውጦችን ተካተውበታል። ከኮሚሽነሮች አስተያየት አሻሻል ጀምሮ ጠንካራ ተቋም እንዲሆን ከአስፈጻሚው አካል ምንም አይነት ጫና እንዳይደረግ በፋይናንስም ራሱን የቻለ ተቋም ለማድረግ የሚያስችሉ አንቀጾች ገብተውበታል። ከዚህም በተጨማሪ በፊት ያልነበሩ የስራ ኃላፊነትና ስልጣኑ የሚያሰፉ አንቀጾችን ተካተውበታል። ከዚህ በኋላ ደግሞ ተቋሙን እንደገና ለማጠናከር የተቋም መዋቅሩን ፈትሾ ጠንካራ የሰው ኃይል እንዲኖረው ለማድረግ የመዋቅር ለውጥ ተደርጓል። አዲስ የስትራቴጂክ ፕላን በማውጣት በፊት ያልነበሩ ዲፓርትመንቶች በፊት ትኩረት ያልተሰጣቸው የህብረተሰቡ ክፍሎች ላይ ትኩረት ተሰጥቶ እንዲሰራ በርካታ አስተዋጽኦ አድርጓል።
የጀርመን አፍሪካ ፋውንዴሽን ባወጣው መግለጫ እንደሚለውም ተሸላሚው ከ30 ተወዳዳሪዎች መካከል ነጥረው የወጡ ናቸው። በለጋ የወጣትነት እድሜያቸው ጀምሮ ለሰብአዊ መብቶች መከበር የታገሉ በሀገራቸው በ1997 በተካሄደው ምርጫና ከዚያ በኋላ የተፈጸሙ ግድፈቶችን ፊት ለፊት በመቃወማቸው ለእስርና ለእንግልት እንደተዳረጉ ከዚያ በኋላም ሂውማን ራይትስ ዎችና አምነስቲ ኢንተርናሽናል በመሳሰሉ ዓለም አቀፍ የመብቶች ተቋማት በመሪነት ደረጃ የሰሩ ዛሬም ዋና ኮሚሽነር ሆነው በስልጣን ላይ ያለውን መንግስት ተቃዋሚዎች አባላት ህወሓትን ጨምሮ መብታቸው እንዳይጓደል የሚከራከሩ መሆናቸውን በመግለጽ ያሞግሳቸዋል። በሌላ በኩል ግን የህወሓት መሪ ዶክተር ደብረጽዮን ለሚካኤል ቀኑ ባልተገለጸ ደብዳቤ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ለምስራቅ አፍሪካ ተወካይ ለማርሰል ሲ አክፖቦ እንደገለጹት የኮሚሽኑም ሆነ የዋና ኮሚሽነሩ በትግራይ ክልል ተፈጽሟል የተባለውን የመብቶች ጥሰት ለመመርመር በተቋቋመው ጣምራ ቡድን አንዱ አካል መሆኑ ሂደቱን አደናቅፏል ሲሉ ከሰዋል። በደብዳቤው ዝርዝር የቀረቡት ክሶች ኮሚሽኑና ኮሚሽነሩ ገለልተኛና ሀቀኛ አይደሉም፣ በኮሚሽኑ አባሎች ወይም ሰራተኞች የሚቀርቡ አቤቱታዎችን አይቀበሉም የሚሉና የመሳሰሉ ይገኙበታል። በመጨረሻም ይህ ጉድለት በአስቸኳይ እንዲስተካከል ዶክተር ደብረጽዮን በደብዳቤያቸው ይጠይቃሉ። ምክትል ዋና ኮሚሽነር ራኬብ መሰለን ለዚህ መልስ ይኖራቸው እንደሆነ ጠይቀናቸዋል።
ያው የተለያየ ሰው የተለያየ አስተያየት መስጠት ቢችልም ከዚህ በፊትም እንደታየው ግጭቱ ከተጀመረ ጀምሮ የተለያዩ መግለጫዎችን የተለያዩ ክትትሎችን እና ምርመራዎችን ኮሚሽኑ ሲያደርግ ቆይቷል። በምርመራው እና በክትትሉ ወቅት የተገኙ ውጤቶችን እና ምክረ ሀሳቦችንም መንግስትንም ሆነ ሌሎች በግጭቱ ውስጥ ተሳታፊ የሆኑ አክተሮችን ተጠያቂ የሚያደርጉ ግኝቶች ከተገኙ በግልጽ በሚዲያም በሚመለከተው ባለድርሻ አካላትም በግልጽ ሲገለጽ ቆይቷል። አስፈላጊው እርምጃዎች እንዲወሰዱ በተለይ ደግሞ የሰብአዊ መብት ተጠቂ የሆኑ የህብረተሰቡ ክፍሎች ከደረሰባቸው ጥሰት እንዲያገግሙ የሚያስፈልገውን እርምጃ እንዲወሰድ ቁጥቆታ ሲደረግ ቆይቷል። ስለዚህ ያው የሰብአዊ መብት ጥሰት ሲፈጸም ሁል ጊዜ ሁሉንም ወገን ማስደሰት ስለማይቻል አንደኛው አካል መቼስ ደስተኛ ላይሆን ይችላል። በዛ ምክንያቱም የተለያዩ አስተያየቶች ሊሰጡ ይችላሉ። ነገር ግን የኮሚሽኑ ስራ እውቅና ያገኘ የተሻለ ቪዚቢሊቲ የሆነ ሄደ እንደሆነ በተለያዩ አካላት በዓለም አቀፍ ህብረተሰቡ የአሜሪካም የአውሮፓ ህብረተሰብ የተለያዩ ሀገራት መንግስታት ከኦኤስኤችአር ጋር እየተሰራ ያለው የጣምራ ምርመራ እውቅና ሰጥተው እየተካሄደ ያለበት ሁኔታ ነው። ስለዚህ ያው አስተያየቱ እንደተጠበቀ ሆኖ ነጻና ገለልተኛ ሆኖ እየሰራ እንደሆነ ግን በዓለም አቀፍ ደረጃ ራሱ እውቅና ያገኘ ስራ ስለሆነ ይህንን ነው ማለት የምችለው።
በትግራይ ተፈጽሟል የሚባሉ የሰብአዊ መብቶችን ጥሰት ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በታወቀ ስምምነት ስራቸውን ከወራት በፊት ጀምረው እያገባደዱ መሆናቸውን ሰሞኑን ሲገለጽ ቆይቷል። ጥቅምት 22 ቀን 2014 ዓ.ም ጣምራ ቡድኑ የስራውን ውጤት ዘገባ ይፋ እንደሚያደርግም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።